ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በሃማቱማ የተደረሰውን ቀዳዳ ጨረቃ መጽሐፍ ትረካ ክፍል 5 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ ልዩ ፖሊስ በመራብ ሀረርጌ ቦርደዴ በተባለው ከተማ ጉዳት ያደረሱ መሆናቸውን በአካባቢው የሚገኙ የአይንማኞች ለዜና ምንጮች ገልጸዋል። ጉዳቱ ምን ያህል እንደሆነ እስካሁን ባይታወቅም ወደ ከተማዋ የሚወስዱ መንገዶች ለትራፊክ ዝግ ሆነው መቆየታቸው ተዘግቧል። የታንዛኒያ ፖሊስ ማክሰኞ ባወጣው መግለጫ ሰኞ የካቲት 13 ቀን 13 ኢትዮጵያውያን ህገወጥ በሆነ መንገድ ወደ አገር ገብተዋል ተብለው የታሰሩ መሆናቸውና በቅርቡ ፍርድ ቤት እንደሚቀርቡ ማስታውቋል። በርካታ ኢትዮጵያውያን ወደ ደቡብ አፍሪካና ወደ ሌሎች ሀገሮች ለመሄድ እንደ መተላለፊያ ከሚጠቀሙባቸው ሀገሮች መካከል አንዷ ታንዛኒያ ስትሆን በተደጋጋሚ ስደተኞችን ማሰሯና ለወያኔ አሳልፋ መስጠቷም ይታወቃል። የኛ ፕሬስ የተባለው ጋዜጣ አሳታሚና ያስተራደር ኃላፊ አቶ ኤርሚያስ ስዩምና ዋና አዘጋጁ አቶ መስፍን ዘለቀ ካገዛዙ በየጊዜው የሚደርስባቸውን ማስፈራሪያና ዛቻ በመሸሽ ኬንያ የገቡ መሆናቸውን ለዜና ምንጮች ገልጸዋል። በኢትዮጵያ የኮንስትራክሽን ስራ ያሽቆለቆለ በመሄዱ በተለያዩ መስኮች የተሰማሩ ሰራተኞችና የግንባታ መሳሪያዎችን የሚያከራዩ ባለሀብቶች ከፍተኛ ችግር ላይ መውደቃቸው ታወቀ። በርካታ ሰራተኞች ከስራ የተባረሩ ሲሆን የግንባታ ማሽኖችን የሚያከራዩ ባለሀብቶች የአገልግሎት ክፍያ በወቅቱ የማይደርሳቸው በመሆኑ አንዳንዶቹ መሳሪያቸውን በመሸጥ ወጪያቸውን ለመሸፈን ሲሞክሩ፣ ሌሎች ደግሞ ስራቸውን ለመዝጋት የተገደዱ መሆናቸው ታውቋል። በአሁኑ ወቅት ለግንባታ ስራ የሚውለው መዋለ ንዋይ 14 ከመቶ ያህል ቀንሷል። አርብ የካቲት 10 ቀን ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ምሁር ሪቻርድ ፓንክረስት የቀብር ስነ ስርዓት ማክሰኞ የካቲት 14 ቀን ወዳጅ ዘመዶቻቸው በተገኙበት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ሪቻርድ ፓንክረስት ከ1949 ዓ.ም ጀምሮ ኑሯቸውን በኢትዮጵያ አድርገው በኢትዮጵያዊ ጥንታዊ ታሪክ ላይ ከ20 በላይ የሚሆኑ የምርምር መጻሕፍትንና በሺ የሚቆጠሩ ሌሎች ድርሰቶችን ጽፈው ለትውልድ አበርክተዋል።
የሶማሊያ ፕሬዝዳንት ያካባቢ ሀገሮች መሪዎችና በርካታ ባለስልጣኖች በተገኙበት ረቡዕ የካቲት 15 ቀን ቃለ መሐላ ፈጽሟል። ቃለ መሐላውን የፈጸሙት ጸጥታው ከሞላ ጎደል አስተማማኝ ሊሆን ይችላል በተባለው በመቋድሾ አውሮፕላን ማረፊያው ሲሆን በተለያዩ ጉዳዮች ላይ ንግግር አድርገዋል። ቀዳሚ አድርገው የሚሰሩት በአገሪቱ ውስጥ የገባውን ረሃብ መቋቋም መሆኑን ገልጸው ሙስናን ለመዋጋትና ስራ አጥነትን ለማጥፋት እንደሚጥሩም ተናግረዋል። የአፍሪካ ህብረት ሰላም በማስከበር በኩል ያበረከተውን አስተዋጽኦ አመስግነው ጸጥታ የማረጋጋት ተግባሮችንም እንደሚያጠናክሩ ቃል ገብተዋል። ለአልሸባብ ታጣቂዎች ባስተላለፉት መልእክት 12 ሚሊዮን ሶማሊያውያን ማሸነፍ ስለማይችሉ ወደ መንግስት እንዲገቡ ጥሪ አድርገዋል። የቀድሞ የጋምቢያ ፕሬዝዳንት ቀኝ እጅ የነበረውና በርካታ ተቃዋሚዎችን በማሰቃየት የሚታወቀው የጸጥታ ተቋም ኃላፊና ተባባሪያቸው በፖሊስ ቁጥጥር ስር የዋሉ መሆናቸውም ታውቋል። ይህ የጸጥታ ተቋም በሚስተር ጃሜ የረጅም ዓመታት ዘመን መንግስት በርካታ የመንግስቱ ተቀናቃኞች ናቸው ተብለው የተጠረጠሩ የጋምቢያ ዜጎችን የገደለና አስሮም ሲያሰቃይ የቆየ በመሆኑ በብዙዎቹ ዘንድ እጅግ ከሚፈሩ ተቋሞች አንዱ ነበር። የቀድሞ ፕሬዝዳንት ስልጣናቸውን አስረክበው አገር ጥለው ከሄዱ በኋላ የቀድሞ ባለስልጣኖች በቁጥጥር ስር እንዲውሉ ሲደረግ ይህ የመጀመሪያው ነው። ከጥቂት ወራት በፊት የደቡብ አፍሪካ መንግስት አገሪቱ ከዓለም አቀፉ ፍርድ ቤት አባልነት እንድትወጣ የወሰነ መሆኑን በመግለጽ ለተባበሩት መንግስታት ድርጅት ማስተዋወቁ የሚታወቅ ሲሆን ማክሰኞ የካቲት 14 ውሳኔው ትክክል አይደለም በሚል የደቡብ አፍሪካ ከፍተኛ ፍርድ ቤት የወሰነ መሆኑ ተገልጿል። የደቡብ አፍሪካ መንግስት ይህን ውሳኔ ለአገሪቱ ፓርላማ አቅርቦ እንዲስማማበት ሳያደርግ ለተባበሩት መንግስታት ድርጅት ማሳወቁ ህገ መንግስቱን የጣሰ እርምጃ ነው በማለት ፍርድ ቤቱ ውሳኔውን ውድቅ አድርጎታል። ባለፈው ዓመት የአፍሪካ ህብረት ስብሰባ ላይ የደቡብ አፍሪካ መንግስት የሱዳኑን ፕሬዝዳንት አስሮ እንዲያስረክብ ከፍተኛ ግፊት ቢደረግበትም ተግባራዊ አለማድረጉ የሚታወቅ ሲሆን በዚህም ከአገሪቱ ዝቅተኛ ፍርድ ቤት ወቀሳ የደረሰበት መሆኑ ይታወሳል። በደቡብ አፍሪካ በሚገኙ ስደተኞች ላይ የሚደርሰው ጥቃት የቀጠለ መሆኑንም እየተነገረ ነው። በቅርቡ በርካታ ዜጎች በገጀራ የተገደሉ ሲሆን የናይጄሪያ ስደተኞች ቤቶች የተቃጠሉ መሆናቸውና በሶማሊያና በፓኪስታን ተወላጆች ስቆች ላይም ዘረፋ መካሄዱ ተነግሯል። የናይጄሪያ መንግስት በደቡብ አፍሪካ የሚገኙ ዜጎቹ አስፈላጊው መንከባከብ እንዲያደርግላቸው የደቡብ አፍሪካን መንግስትን ያሳሰበ ሲሆን የአፍሪካ ህብረትም ጣልቃ እንዲገባም ጠይቀዋል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
ይበለው ሲተቋቁሱ ይበለው መስወከዳጆች ይበለው ወዴት ደረሱ ይበለው ይወለድና ይበለው ከፈንከፉ ይበለው ጋን ይሸከማል ይበለው ከነደብቁ ተነካኩት ይበለው አጥጋቡ ሰው ይበለው ይከብዳልና ይበለው ጠያቂ እንዳለው ይበለው ከሳተቆረ ይበለው ብለው ቢደፉት ይበለው ያመረረለት ይበለው አይማለዱት ይበለው ሰው ይበድሉ ይበለው ከሲጥላቸው ይበለው ከጁ ሲወዱ ይበለው ተራዋን ጻሉ ይበለው ሰው ቢበድሉ ከንሲጥላቸው ይበለው ከጁ ሲወቁ ተራዋን ጻሉ ይበለው ወረቼ ብለው ይበለው ወረቼ ብለው ይበለው ወረቼ ብለው ይበለው ወረቼ ብለው ይበለው የሴት ወስዋላ ይበለው ይሰቁባት ይበለው መሃን መስላችሁ ይበለው ልጅ የሌላት ይበለው የነደም መላሽ ይበለው የክንዴናት ይበለው እስኪደርሱላት ይበለው እስካይላት ይበለው ስሟን የነቁ ይበለው የተዳፈሯት ይበለው ልጇ ቢመጣ ይበለው መቤት አሏት ይበለው ስሟን የነቁ የተዳፈሯት ይበለው ልጇ ቢመጣ መቤት አሏት።
ዳዳ ጨረቃ በሃማ ቱማ ሰኔ 1992 ዓመተ ምህረት ታተመ። አሳታሚ የኢትዮጵያ ደራሲያን ነጻ ማህበር ዊኒፔግ ማኒቶባ ካናዳ። ይህ መጽሐፍ በደርግና በወያኔ ለተገደሉት የኢትዮጵያ ህፃናት በመታሰቢያነት ተሰጥቷል። ክፍል 5 ምዕራፍ 9 ማቢ ወልድማ የጫካ ጉዞዬ እያበሳጨኝ መጣ። እብደት ያጠቃው ቢራቢሮ ሊውጠኝ ፈልጎ በሩጫ አመለጥኩ። አደናቅፎ የጣለኝ ድንጋይ እንጋባ ብሎ ሲከታተለኝ ዋለ። ወደ ኋላ የሚራመዱ ሰዎች ወደፊት በመሄዴ እስኪንፈራፈሩ ድረስ አቆብኝ። እርስ በርስ እየተደዋወሉ የሚያወሩ ቴሌፎኖች ከዛፍ ቅርንጫፍ ላይ ሆነው ተፉብኝ። አንድ ተቋራ ጉምም እየተከታተለ ሲዘምብብኝ ቆየ። የቁራ መንኩሴ መስቀል ላሳልም ብሎ ልሳለምብል በብረቱ መጥቶ ዘረረኝ። ከግንባሬ የፈሰሰው ደም ስጠርገው ወፎኖ በረረ። በግንባሬ ስንጥቅ አንጎሌ ልውጣ ብሎ አስቸግሮኝ እጄን ግንባሬ ላይ ለጥፌ መጓዝ ተገደድኩ። ጭንቅላታቸውን በእጃቸው ይዘው የሚጓዙ ሰዎች ሲያዩኝ እየሳቁብኝ አለፉ። በድመቶች ላይ ተሳፍረው የሚጓዙ አይጦች ጠጠር ወረወሩብኝ። ጠጠሮቹ ስፒል ሆነው ተሰኩብኝ። ስፒሎቹን ስነቅል እባብ እየሆኑ በድንጋጤ ወረወርኳቸው። በዚህ ክልል አታልፍም ብለው አረንጓዴ ዝንቦች ጫካ ቦዳ እንድጥስ አስገደዱኝ። ዛፎች ከስራቸው እየተነቀሉ መንገድ በመዝጋት አናሳልፍ አሉኝ። ያየሁት መከራ ብዙ ነው። እንደ ወፍ የሚበሩ አፍንጫ የለሽ ሴቶች ሊጠልፉኝ ሲቃጡ መሸሽ ነበረብኝ። የተደገፍኩት ዛፍ በቅርንጫፎቹ ተብትቦ ሊያስቀረኝ ሲል ማምለጥ ነበረብኝ። ልብሴ ተቦጫጭቆ እርቃኔን ልቀር የቀረኝ ትንሽ ነበር። ጫማዬ ከእግሬ ተፈትልኮ ተቃቅፎ ተገጣጥሞ ሽኮኮ ሆኖ ዛፍ ወጥቶ ጠፋብኝ። ሳሩ እግሬን እየቆረጠ ደሜን ይልሰው ገባ። ሰውነቴ ረፍት እያለ ጮኸብኝ። ደከመኝ፣ ተሰላቸው። የእግርና እጅ ቦታ የተቀያየረባቸው ሰዎች በእጃቸው እየሄዱ እግራችንን ጨብጥ ሲሉኝ እጄን ስዘረጋ እጄን ሊነጥቁኝ እየቃጡ ግብ ግብ መግጠም ነበረብኝ። ቆም ስልም ምስጦች በላይ ላይ ኩይሳ ሊገነቡ እየሞከሩ ስላስቸገሩኝ ቆም ብዬም ማረፍ አልቻልኩም። በጢንዚዛ ላይ ተሳፍረው የሚበሩ ዳንኪራ የሚረግጡ ቢምቢዎች አፏጩብኝ። ዘንግ መስሎ የተጋደመ ባብ ረገጥከኝ ብሎ አሳደደኝ። ቀሚስ ያጠለቀች ንብ አይ ሰው ድንቄም ሰው ማስመሰሉን ምን ነው ብትወው እያለች ጆሮዬ ላይ ዘፈነችብኝ። ልይዛት ብቃጣ አቃተኝ። ስልቻ ተሸክመው ቆመው የሚሄዱ አሳዎች አፋቸውን ከፍተው ጥቁር ውሃ ረጩኝ። ከውሃው ክርፋት የተነሳ አፍንጫዬ ወልቆ ወደቀ። ቶሎ ብዬ አንስቼ የወረሩትን ጉንዳኖች አራግፌ ከፊቴ ለጠፍኩት። ሰማዩ ድንገት ዝቅ ብሎ ራሴን ተጫነኝ። ለረጅም ጊዜ መዳህ ተገደድኩ። ቀዳዳዋ ጨረቃ ከፊቴ እየተንከባለለች ብርሃን ሰጠችኝ። በረጅም ቱቦ ውስጥ ገብቼ የምጓዝ መሰለኝ። እየዳህኩ ስጓዝ በርካታ የጉንዳን የምስጥ የልዩ ልዩ ትሎችን መንደሮች አለፍኩ። ሰማይና ጨረቃ ከቦታቸው ተመለሱ። ተነስቼ ቆምኩና እጅግሬን አፍታታሁ። ጫካውን ጨርሼ መውጣቴን አየሁ። ለጥ ያለ ሜዳና ኮረብታ አየሁ። ከኮረብታው ጫፍ መብራቶች ታዩኝ። ሜዳውን አቋርጬ ኮረብታውን ወጣሁ። ኮረብታውን ወጥቼ ስጨርስ ተጉዤ ያለፍኩት ተጠቅሎ መጥቶ ከፊቴ ይዘረጋል። እወጣለሁ፣ ጨረስኩ ስል እንደገና ይዘረጋል። ሳልታክት ቀጠልኩና በመጨረሻ ከኮረብታው ጫፍ ደረስኩ። ጎጆ መሳይ በእንጨት የተሰሩ ቤቶች ኩታ ገጠም ሆነው አየሁ። ቆጠርኳቸው፣ 11 ቤቶች። ቤቶቹ መብራት አላቸው። ስለደከመኝ አንድ አለት ላይ ቁጭ አልኩና አረፍኩ። ከፊቴ በግራና በቀኝ ያሉት ቤቶች ጸጥ ያሉ ናቸው። ምንም ፍጡርም ላይ አልቻልኩም። ተንፈስ ልበልና ተነስቼ በየቤቱ እየዞርኩ ያለሁ ብዬ ሳስብ የተቀመጥኩበት አለት በላዩ እንዳለሁ ተንከባሎ ሳይሆን በፍጥነት ተንሸራቶ ከአንደኛው ቤት ውስጥ አስፈንጥሮ ወረወረኝ። ከወደኩበት ስነሳ በዙፋን አይነት ወንበር ላይ የተቀመጠው ሰው አየሁት። የሰውየው ራስ ከግንባሩ ወደ ታች ገባ ያለ ሆኖ ጆሮቹ ወጣ ወጣ ብለዋል። ራሱ ድቡልቡል ሳይሆን ወጣ ገባ ሆኖ ታየኝ። አፉን ገለጠ። በጥርሶቹ ላይ ውሸት ሳቅ የሚል ተጽፎ አነበብኩ። አፉን ዘጋ። በግራና ቀኙ ክላሽን የታጠቁ አረንጓዴ የወታደር ልብስ የለበሱ ያህያ ራስ ያላቸው ሰዎች በተጠንቀቅ ቆመዋል። የክፍሉ መብራት ባየር ላይ አለገመድ ከተንጠለጠለ አምፖል መሆኑን አየሁ። ማን ነህ? አለኝ ዙፋኑ ላይ የተቀመጠው ሰው። ሰው? ምን አይነት ሰው? የሰው ሰው? እንዲሁ ሰው የለም? አለኝና አፉን ከፈተ። በጥርሶቹ ላይ በጥቁር ቁጣ የሚል መጻፉን አሳየኝና አፉን ዘጋ። ኢትዮጵያዊ? አልኩት። ኢጦ ማለት ጀመረና ቆመ። ሲያጨበጭብ በእጆቹ ትልቅ መጽሐፍ ገባ። አገላበጠ። እያለ ፍለጋ ገባ። መጽሐፉን ዘጋ። መጽሐፉ ተሰወረ። ያልከው ነገር የለም። ኢትዮጵያ? ኢትዮጵያዊ? መገረሜ ግልጽ ነበር። አዎ፣ የለም፣ አይታወቅም። መጽሐፉ ጎዶሎ ነው። መጽሐፉ የእውቀት ሀ እስከ ፐን ያዘለ ነው። ያንተ ቃል የለም፣ ያንተ ቃል የለም፣ የለም። ሀገር ነው፣ አልተመዘገበም። ታሪክ አለው፣ አይታወቅም። ኢትዮጵያ የሌለ ነገር ነኝ ካልክ ያንተ የራስህ ጉዳይ በጣም አጠያቂ ነው። እንዴት? መመርመር አለብህ። ለምን? መኖር አለመኖርህን ለማወቅ። ማንነትህን? ማንነቴን መቼ አጣሁት? ይመስልሃል ያንተን ማንነት ወሳኝ እኔ ነኝ? እንዴት ሊሆን ይችላል? ነው ነው ያልኩህን ትሆናለህ። የምሰጥህ ማንነት ይገልጣል። አይቻልም። በዙፋኑ የተቀመጠው ሰው አፈጠጠ። አይኖቹ ድቡልቡል ኳስ የሚያክሉ ነበሩ። ከቦታቸው ወጥተው በረው መጥተው ከፊቴ ቆመው አፈጠጡብኝና ተመልሰው ከቦታቸው ገቡ። ደም! ሲል ሰውየው ጮኸ። ሁለት የሐኪም መርፌዎች የብረት ዘንግ አክለው እየተንሳፈፉ መጡብኝ። ለደም መርማሪዎች አትበገር የሚለው የሽማክሌው ምክር ትዝ አለኝ። መርፌዎቹ በልቤ ሊሰኩ ሲጠጉ በፍጥነት ያስኳቸውና አዞሬ ወደ ሰውየው ወረወርኳቸው። አንዱ በልቡ አንዱ ባንገቱ ተሰካ። ኳስ አይኖቹ ከመሬት ወደቁ። አንደኛው ወታደር በጫማው አፈረጣቸው። በሰውየው ላይ የተተከሉት መርፌዎች በጥቁር ፈሳሽ ተሞሉ። ሰውየው እየሟሸሸ ሄዶ ዝንጅብል የሚያክል አይጥ ሆነ። ሌላኛው ወታደር አይጡን ከዙፋኑ አነሳና ከመሬት ፈጠፈጠው። ወለሉን በስቶ ጠፋ። የማደርገውን ሳላስብበት ዙፋኑ ላይ ሄጄ ቂጥ አልኩኝ። በጣም ቆንጆ ሴት ከፊቴ ቆማ ፈገግ ብላ ስትሰግድና እግሬን ስትስመኝ አየሁ። ከንፈሯ እግሬን ሲነካው ሰውነቴን በሞላ ሙቀት ወረረኝ። ጌታዬ አለችኝ በጣፈጠ ድምፅ። ከተጎነበሰችበት አነሳኋት። የፍላጎት ንዝረት ተሰማኝ። ዙፋኑ ተዘርግቶ አልጋ ሆነ። ሳብ አድርጌ ከጎኔ አጋደምኳት። ትንፋሿ የመቅደስ ዕጣን ሆኖ ሸተተኝ። ልቤ ጠፋ። ራሴን ሳትኩ ብል ማጋነን አይሆንም። ለስማት ስጠጋ የሽማግሌው ድንክ ሽፋኑ ውስጡን አይጋርድህ ማስጠንቀቂያ ታወሰኝ። ቆንጆ አሴት አይኗን ጨፍና ስትተነፍስ ትርንጎ ጥቶቿ በድግ ዝቅሉ ነበር። በጣቶቼ ከንፈሯን ከፈት ታደረኩ። የላይና የታች ጥርሶቿ ተለያይተው በርካታ የባብ ምላሶቿ ቀልተው በቃሉ ሰልጣን በየጮኬ አንገቷን አነኳት። አይኖቿን ከፈተች። ፊቷ ተለውጦ የናቴን መልክ ያዘ። እማዬ በየ በድንጋጤ እጆችን ሳነሳ ፈትለክ ልትል ስትነሳ እንደገና አነኳት። ፊቷ ከናቴ መልክ ወደ ፈንጣጣ የቦደሳት አሮጊት መልክ ተለወጠ። ማነቄን ቀጠልኩ። እንደገና ፊቷ ተቀይሮ በትሎች የተሞላ የባብ ራስ ሆነ። አይኔን ብከፍት እጄን በእጄ እየጨመኩ መሆኑን አየሁ። የስልጣን ደብዛዋም የለም፣ ዙፋኑም የለ፣ አህያ ወታደሮች የሉ፣ ቤት መብራት የለ። ጠመዝማዛ መንገድ ላይ ተንበርክኬ እጄን በእጄ ስጠመዝዝ ስጨምቅ አገኘሁት። አሞህን ነው አለኝ አንድ ቁጥቋጦ። የዛፍ ልፍለፋ ሰለቸኝ አልኩ በቁጣ እየቆምኩ። ዛፍ አይደለሁም። ታዲያ ምንድነህ? ቁጥቋጦ። ቁጥቋጦ ዛፍ ሁሉም ያው። ሁሉም ያው አልከኝ አለ በንዴት። አንተ ማንነት ቢሰረዝ ምን ይሰማሃል? ስንት ዛፍ የጸረ አብዮት ባንዲራን ጠለጠለ ተብሎ መቆረጦስ አይሰማህም? የቁጥቋጦው ንዴት ተሰማኝና ይቅርታ አልኩት። ምንም አይደል አለ ቁጥቋጦው። ብዙ መንገደኛ አይቻለሁ። ወዴት እየሄድክ ነው? ልወጣ። አሃ፣ የት መድረስህን ታውቃለህ? አላውቅም። ከጉዞ አጋማሽ ላይ ነህ። ወደ አካባቢ ልበልህ? እንዴት አወቅ? ያለሁበትን እንዴት ልጣ? ቁጥቋጦዎች ደግሞ እንነጋገራለን። እኔን ማወቅህን ከነገርካቸው ሌሎቹም ያመላክቱሃል። ማነህ ልበላቸው? ሳትላቸው ያውቃሉ። ይሄ ጠመዝማዛ መንገድ ይወስደኛል? ይሰድሃል። መንታ መንገድ ስትደርስ ምርጫው ያንተው ነው። ምኑን አውቄ? ፈትሸህ ማወቅ ነዋ። ግራ ወይ ቀኝ፣ ዞሮ ዞሮም ሊገጥም ይችላል። ዋናው ወደ ኋላ ለመመለስ ነው። መልካም ጉዞ አለኝ። አመሰገንኩትና ጉዞዬን ተያያዝኩት። ከስልጣን አዙሪት በአስቸኳይ መውጣት እንዳለብኝ አመንኩ። ረጅም መንገድ ተጓዝኩ። ወደ መጣሁበት ሲሄዱ ያገኘኋቸው ሁሉ ሲያዩኝ በሐዘን ራሳቸውን እየነቀነቁ ያልፋሉ። ሰዎች፣ አውሬዎች፣ ግማሽ ሰዎች፣ ግማሽ አውሬ፣ ግማሽ ሰዎች፣ ሁሉም ያዝኑልኝ ነበር። በስጋት ወደ ኋላ መመለስን አልመረጥኩም። ጠመዝማዛው ጎዳና በሜዳ በኮረብታ በሽንጥሮ በምንጮች ላይ እየተጠመዘመዘ ወሰደኝ። ምንጮችን ስሻገር እንቁራሪቶች ተመለስ እያሉ መከሩኝ። ሳሮች በጋራ አትበድ ተመለስ ሲሉ ጮሁብኝ። አካላታቸውን የሚታጠቡ ድመቶችም የወጣ የለም ተመለስ ብለው ነገሩኝ። ዛፍ ላይ የተኛ አዞ ጥፍርህም አይገኝ ጉዞ ከቀጠልክ ብሎ አስፈራራኝ። ጉዞዬን ቀጠልኩ። ከአበባ አበባ የምትዘል ንብ ተከተለችኝ። አልደከመህም አለችኝ። አንቺ መች ደከመሽ? ከአበባ አበባ ካልዘለልኩ እሞታለሁ። በሽታ አትፈሪም? ከአበባ በሽታ የለም። ከቆንጆ በሽታ የለም ብለው ጉድ የሆኑት ጓደኞቼ ትዝ አሉኝ። ተጠንቀቂ ለማንኛውም ስል ንቢቷን መከርኳት። አንተም እንዲሁ ብላኝ ብዙ አበባዎች ካሉበት በረረች። ጥቂት ከሄድኩ በኋላ ራቅ ብሎ በጥቁር ካባ ራሱ ጭምር የተሸፈነ ሰው ቁጥቋጦቹን በጎራዴ ሲቆራርጥ አየሁት። የቁጥቋጦቹ የስቃይ ጩኸት ተሰማኝ። ውታቸው አሳዛኝም ነበር። እየሮጥኩና ተው እንጂ አብዳል እንደምትጨፈጨፋቸው እያልኩ ሰውየውን ተጠጋሁት። ቀስ ብሎ ዞረ። በድንጋጤ አንድ እርምጃ ወደ ኋላ ሄድኩ። ሁለተኞቹ የገጠሙ ናቸው። ቢጫና ሰማያዊ አይኖች። በአፍንጫው ቦታ አተር የምትሃል እብጠት ትታያለች። ሁለት ጉርጓዶች ከእብጠቷ ግራና ቀኝ ታዩኝ። መተንፈሻው ሲተነፍስ እሳት ቡል ብሎ ከጉርጓዶቹ ይወጣል። ከንፈሩ በሞላ ተቀፎ ሂዶ ጥርሶቹ ምናምን እንደገመጠ አይነት እንደምንለው አረንጓዴ ሆነው ገጠዋል። አገጩ ለሁለት ተከፍሎ ሁለቱም ወደታች ሾለዋል። ምን አገባህ ሲለኝ ድምፁ ከሩቅ ቦታ ከገደል እንደወጣ ሆኖ ተሰማኝ። ውስጡ ባዶ የሆነ ይመስላል። ምን አረጉህና ትገላቸዋለህ? ንገርልን አሉኝ ቁጥቋጦቹ ባንድነት። ሰውየው የሰማቸው አልመሰለኝም። መግደል ስራዬ ነው አለኝ ሰውየው። ሞት ነኝ። ከመደንገጥ አልፌ ልንቀጠቀጥ ጀመርኩ። ከሩቁ አሸተተኝ። ፈርተሃል አለኝና ጥርሱን አንኳኳ። የፈራን መግደሉ ያረካኛል አለና በጎራዴው አንገቴን ሊቆርጥ ሰነዘረ። በድንጋጤ ወደ ኋላ ዘለልኩ። ተጠግቶኝ እንደገና ሰነዘረ። ሸሸሁና ለትንሽ አመለጥኩ። ቃልህን ወርውርበት ሕያው ነኝ እያልክ አሉኝ ቁጥቋጦዎቹ። አይኔን ከሰውየው ሳላነሳ በፍጥነት ሕያው ነኝ ስል ቃሎቼ እንደ ኳስ ዱብ ዱብ አሉ። ወረወርኩበት። ቃሎቹ ሲነኩት ጤሰ። በአስፈሪ ጩኸት ወደ ኋላ ዘለለ። ቃል እየተፋው ሕያው ሕያው እያልኩ እየወረወርኩ ተከተልኩት። ሕያው ነኝ አልፈራህም በለው ሲሉ ቁጥቋጦዎቹ መከሩኝ። ቃላቴን እየወረወርኩበት ሕያው ነኝ ሰው ነኝ አልፈራህም እያልኩ ጮኹበት። በፍርሃት የሚመታው ልብህን አውጣና ስጠኝ አለኝ አንድ ቁጥቋጦ። እጄን በደረቴ አስገብቼ ድም ድም የሚለውን ልቤን አወጣሁና ለቁጥቋጦው ሰጠሁት። ቅጠሎቹ ልቤን ሸፍነው ወደ ውስጣቸው አስገቡት። ድፍረት ተሰማኝ። ሕያው ነኝ አልፈራሁም እያልኩ ሞት ነኝ ያለውን ፍጥር አባረርኩት። መጥፋት መሸሹን ካረጋገጥኩ በኋላ ወደ ቁጥቋጦዎቹ ተመለስኩ። በጭብጨባ ተቀበሉኝ። እጅ እግራቸው የተቆረጡትን አጽናናኋቸው። ልቤን መለሱልኝና ከቦታው መልሼ አስቀመጥኩት። የደም ጥመኞችን አገር በጥንቃቄ እለፍ አለኝ አንዱ ቁጥቋጦ። ደምህን ሊመጡ ይሞክራሉ። በዘዴ ማለፍ አለብህ። አዞ ፈልገህ በቆዳው ተሸፈን። ትንሽ እንደሄድኩ ቆዳዬን ባውስህ ከወንዝ ታገባኛለህ የሚል አዞ አግኝቼ በስምምነት ቆዳውን አለበሰኝ። አዞ መስዬ ከደም ጥመኞቹ ክልል ደረስኩ። ከክልሉ ለመግባት አንድ በቀይ ውሃ የተሞላ ቦይ መዝለል ነበረብኝ። ደም ነው አለኝ የለበስኩት ያዞ ቆዳ። የምን ደም? ዞሬ ቀይ ውሃ የመሰለኝን ደም አየሁት። የሁሉም በዚህ ክልል ደም ማፍሰስ፣ መመርመር፣ ማፍሰስ ነው ስራቸው። ስጋዬን ደሜን ትቼ የመጣሁት ለዚሁ ነው። በኋላ ስጋ እንዴት ታገኛለህ? ተመልሰ ከነፋስ ተነጋግሬያለሁ፣ ያመጣልኛል አለኝ። ደም የሚያፈሱት ለምንድን ነው? ሊመረምሩ ንጹህ ደም የሌለው ከክልላችን ይውጣ ባይ ናቸው። ይምብሎኝ እንደበቃ የሾለ መርፌ መሰለ አፍ ያላቸው ወፎች በፍጥነት በረው ባዙ ቆዳይ ላይ ተሰቆ። ፈታሾች ናቸው አይበሱኝም አትስጋ አለኝ። ወፎቹ ሊበሱ ሞካክረው ሲያቀታቸው የተንጫጩ በረው ሄዱ። ለሌሎቹ ሊነግሩ ነው አለኝ ቆዳዬ። ምን ብለው? ለነማን? ደሚልሽ መጥቷል ብለው። ካልተጣራ ደም በባሰ ደም የሌለው ያውቃቸዋል። 30 የሚሆኑ የሐኪም መርፌዎች በወታደራዊ ሰልፍ በሁለት ረድፍ መጡና ከመሐከል አስገቡኝ። ወደ አለቃቸው ሊወስዱ ነው አለኝ ቆዳዬ። የተጓዝንበት መንገድ ጠጠር የተነጠፈበት ነበር። በመንገዱ ግራና ቀኝ በእንጨት ላይ የተሰቀሉ የደረቁ ሰዎች፣ ፍየሎች፣ ሰው መሳይ አውሬዎች፣ አውሬ መሳይ ሰዎች፣ እንስሳት ነበሩ። ደማቸው ተመጦ ደርቀው ነው አለኝ ቆዳዬ። ማንነታቸው በጊዜ ሊለይ ባለመቻሉ ደማቸው በሞላ የተመጠጠ። ካንድ ዛኒጋባ ስንደርስ መርፌዎቹ በተጠንቀቅ ቆሙ። ረጅም ጠረጴዛ አየው። በጠረጴዛው ላይ ትላልቅ መርፌ ተሰክቶባቸው የተጋደሙ ሰዎች፣ አውሬዎች፣ እንስሳት ነበሩ። መርፌዎቹ ደም እየቀዱ በብርጭቆ ቱቦ ወደ ትላልቅ ብልቃጦች ያስተላልፋሉ። ብልቃጦቹ ስር የሚነድ የጋዝ እሳት በመኖሩ ብልቃጦቹ ውስጥ ያለው ደም ይፈላል። ነጭ የሐኪም ልብስ የለበሱ ሰዎች አይናቸውን እንደ ማይክሮስኮፕ ለመጠቀም ጎትተው እያወጡ በደሙ ላይ ከብልቃጡ ውስጥ ይከታሉ። ደም እየተመረመረ ነው አለኝ ያዞ ቆዳዬ። ንጹህ መሆኑ እየተጣራ ነው። ንጹህ ሲሉ ምን ማለት ነው? እነሱ ናቸው የሚያውቁት አለኝ ቆዳው። የራሳቸውም ደም ንጹህ መሆኑን ያጠራጥራል። ከሐኪሞቹ አንዱ ቀና አለና አየኝ። አይኖቹ ተጎልጉለው ከአጠገቤ ደረሱና መላ አካላቴን መረመሩኝ። ሳብ ብለው ተመለሱ። ጣቶቹ እንደ መርፌ ሾሉና ተለጥተው ተጠግተው ቆዳዬን ወጋጉ። ከሐኪሙ ነጭ ልብስ ላይ ፕሮፌሰር ለዜ የሚል መጽሐፉን አየው። ፕሮፌሰር ለዜ ራሱን ነቀነቀ። ከሌሎቹ ሐኪሞች ጋር በሹክሹክታ ተወያየ። ደም የለሽ ነው ብለው ግራ ተጋብተው ነው አለኝ ቆዳው። ለምን ዘግተናቸው አንሄድም? እንችላለን፣ ግን ብናጠፋቸው ለብዙዎቻችን ግልግል ነበር። እኔም ተመልሼ ሥጋ ደሜን ተላብሼ ሳልሰጋጓዝ ነበር። እንዴት ማጥፋት እንችላለን? መርፌ ወታደሮቹን ከጥቅም ውጭ ማድረግና መመርመሪያቸውን ማጥፋት ብንችል። ፍጥረታት ባሰኛቸውና ባፈተታቸው እንዳይጓዙ ክልል ደም ንጹህ ደም እያሉ በሀገሬ ሲያስጨንቁን የከረሙት ታወሰኝ። የሂትለር ዝርያዎች መጥፋት እንዳለባቸው አመንኩ አሰብኩኝ። ፕሮፌሰር ለዜ ከነጭፍሮቹ ወደ እኔ መጣ። እየነኩ እየወጉ ምርመራ ቀጠሉ። አዲስ አይነት ነፍጠኛ ይሆን አለ አንዱ። ቆዳው ሞቷል፣ ውስጡ ደም ሊኖረው አይችልም አለ ለዜ። ጠብታ እንኳ ብናገኝ ክልሉን እንለየው ነበር አለ ሌላው። ንጹህ ባይሆን ነው በመቶ ቆዳ የታሸገው አለ ሌላ ሐኪም። ከበው ሲመረምሩኝ ማጥፊያቸው መንገድ ተከሰተልኝ። በርታ፣ አብሬህ ነኝ አለ ቆዳው ሐሳቤን ተረድቶ። ፕሮፌሰሩና ጭፍሮቹ ከበው ሲመረምሩኝ ቀልጠፍ ብዬ ዘለልኩና በተጠንቀቅ ከቆሙት መርፌ ወታደሮች አንዱን አነሳውና መርፌውን ከፕሮፌሰር ለዜ አንገት ሰካሁት። ስሪንጁን ተጫንኩና ሳብኩት። ቀይ ቢጫ ሰማያዊ ደም በስሪንቹ ሞላ። ነቀልኩና ላኪሞቹ ሰጠዋቸው። ለዚህ ራሱን ስቶ ወደቀ። ሐኪሞቹ ስሪንጁን ይዘው ወደ መመርመሪያ ጠረጴዛ ሮጡ። ለጥቆስ አለኝ ቆዳው። ደሙ ንጹህ አለመሆኑን ሲረዱ መጣው ይገሉታል። ከዚያ እርስ በርስ ሊመራመሩ መጣራቸው አይቀርም። ተስፋዬ ይህ ነው። ካልሆነ ደግሞ ሌላ እርምጃ ማሰብ አለብን። መርፌ ወታደሮቹን መቀስቀስም አይከፋም አለኝ ቆዳው። ሐኪሞቹ የለዚህን ደም በመመርመር ተመስጠው አየው። ወደ ሐኪሞቹ ጠጋ ብዬ ለንጹህ ደም የታዘዛችሁ መስሏችሁ ያስመሳይ ሎሌ እንዴት ትሆኑ በሚል መቀስቀስ መቆስቆስ ጀመርኩ። ከወታደሮቹ አንዱ ንጹህ አይደለችም ተብላ ተመጣ የተገደለች ፍየል አፍቃሪ መሆኑን በመናገሩ ቆዳዬም የፍቅር ቆስሉ ከፍቶ የቀስቀሳ ጨው ነሰነሰለት። ወታደሮቹ አጉረመረሙ። ከየጥሻው ሌሎች በርካታ መርፌ ወታደሮች ብቅ ብቅ ብለው እርስ በርስ ውይይቱ ቀጠለ። ወታደር መርፌዎች ወደ ምርመራ ጠረጴዛው ሲጠጉ አንዱ ሐኪም የፕሮፌሰር ለዚህ ደም ቀይጥ ነው ሲል ሰሙት። በንዴት ጩኸት ወታደሮቹ የወደቀውን ለዚህ ጠቅጠቀውና በሳስተው ደሙን እየቀዱ አፈሰሱና አድርቀው ገደሉት። ከዚያም ወደ ሐኪሞች ዞረው ሐኪሞቹን መውጋት ደም መምጠጡን ተያያዙት። የሐኪሞቹም ደም እንዲሁ ንጹህ ቀይ ሳይሆን ዝንጉርጉር ቅይጥ ሆኖ በመገኘቱ ደማቸውን መጠው እያስጮሁ ገደሏቸው። የምርመራ ብልቃጦቹን ሰበሩ። የጋዝ እሳቶች ወድቀው ጠረጴዛው እሳት ተያያዘ። መርፌ ወታደሮቹ በእሳቱ መሃል ደነሱ። ሳኒጋባው በእሳት ተያያዘ። መርፌ ወታደሮቹ ዘፈን ዳንሳቸውን ሳያቆሙ ቀጠሉ። ጠፋ አልኩኝ። ጠፋ አለ ቆዳዬ መልሶ። ተሞሽልቆ ወጣና ከመሬት ተዘረረ። ምስጋናችን ላንተ ነው ሲል አስደሰተኝ። ተመልሼ ሥጋ ደሜን ለብሳለሁ። ሊጓዙ ለሚሹ ሁሉ የምሥራቹን አደርሳለሁ። አንተ ባትኖር ኖሮ በሳስተው መጣው ይገሉኝ ነበር። ምስጋና ላንተ ነው አልኩት። እንዴት ትሄዳለህ? ወዳጄ ነፋስ እየመጣ ነው። በላንተም በጀመርከው ቀጥል፣ በርታ አለኝ። ድንገተኛ አውሎ ነፋስ መጥቶ አንስቶ ሲወስደው አየው። በዘረኛ ደመጣጭ ደመርማሪዎች ላይ ድል አስደሰተኝ። እሳቱ ቦዳውን እያቀጣጠለ በመዛመት ላይ ስለነበር መንገድ ሳይዘጋብኝ ብዬ ተጣድፌ መጓዝ ጀመርኩ። ስድስት የሚሆኑ ጥቁር ጉሞች ከሰማይ ወርደው በሰው ቁመት ልክ ሲደርሱ ቆመው ዘነቡ። እሳቱ ጠፋ። ጉዞዬን ቀጠልኩ። ምዕራፍ 10 ከሰው ሀገር። ከሰው ሀገር ደረስኩ። ሰዎች ሰው በሚመስሉበት የማውቀውን የተወለድኩበትን ያደግኩበትን ከተማ የሚመስል መርካቶን መሰለኝ። ፒያሳን፣ 4 ኪሎን ትልቅ ሰላማዊ ሰልፍ ከፊቴ ተደቀነ። ወጣት ተማሪዎች መፈክር ይዘው ሲጮሁ አየሁኝ። መሬት ላራሹ፣ ጊዜያዊ ሕዝባዊ መንግሥት፣ አንድነትና ዴሞክራሲ፣ ሁሉንም ሲጮሁ ሰማሁ። ወጣት ወታደሮች ከበው ሲረሽኗቸው፣ ሲያርዷቸው፣ በቆመት ሲያቆስሏቸው አየሁ። ተማሪዎቹ ሲቆስሉ ሲረግፉ በመንገዱ ጥግ በቡና ቤት ተቀምጠው እየጠጡ የሚስቁ ሰዎችን አየሁ። እየጠጡ ሲስቁ ተመለከትኩ። ሬሳ በሬሳ ከፊት ለፊታቸው ሲከመር ቢያዩም ሳቃቸው አላቋረጠም። ተጋልኩና አንዱን ሰላም አልኩት። ኦ እንዴት ነህ ተቀመጥ አለኝ። ወንበር ስቤ ተቀመጥኩ። ምን ነው በልጄ ሰርግ ያልተገኘ ሲል ተቆጣኝ። ጥሪዎ መች ደረሰኝ? ምን ጥሪ አስፈልጎ አለ ሰውየው ኮራ ብሎ። መላ ከተማው ነበር የመጣው፣ ጊዮን ሆቴል ተጨናንቆ ነበር። እገሌ የተባለ የቀረ አልነበረም። ፈነጠዛችኋ? ማርቭለስ ነበር፣ ታሪካዊ አለ በደስታ። ይኖ ልጄ ያደገው ስቴት ስለነበር ከሀገሩ ተዋወቀ። ፋንታስቲክ። ለማኙ፣ ችግረኛው፣ የተፈናቀለው ብዛቱ ሳይገርመው አልቀረማ።
ኖ ዌይ
አለ ሰውየው። ያየው የለም። ይኖ ያልካቸውን አይነት ደስ የማይሉ ሰዎች ከሚታዩበት ከራቅ እኮ አታያቸውም። ይልቅስ ጠጣ። ሰውየው በፊት ከማቀው የብዙዎች እንስሳነት ምንም አለመለወጡን ተገንዝቤ እሱን ማየቱ አቅለሸለሸኝ። የተቀጸረ አፍንጫውን ስበር ስበር ብሎኝ አይ መሄድ አለብኝ ብየው ሄድኩ። የሬሳው ክምርና የሟች ዘመዶች ለቅሶ የማይታያቸው የማይሰማቸው መሆኑን አወቅኩ። ሰልፈኛውን ወታደሮቹን እያዘዘ ያስገደለው ሻምበል ጋር ጠጋብዬ ለምን ትገሏቸዋላችሁ ስል ጠየቅኩት። ቆጣ ብሎ አየኝና ሕግን ለማስከበር አለኝ። ሕግ ጥሰው ነው? ሰልፍ ክልክል ነውን? ሰልፍማ ተፈቅዷል፣ መብታቸው ነው አለኝ ሻምበሉ በብስጭት። ግን የሰልፋቸው ይዘቱ ሕገወጥ ነው። ሰልፍ ይፈቀዳል፣ ግን መንግስት የሚፈልገው ሰልፍ ማለት ነው? ለዴሞክራሲ ሌላ ትርጉም አለህ ታዲያ አለኝ ሻምበሉ። በርካታ ሬሳ አል ወደ ሞቱት ተማሪዎች በሐዘን እያየው። የሞተ አንድ ብቻ ነው አለኝ ሻምበሉ በቁጣ። እንዴ ብዬ አልቀጠልኩም። አንድ ብቻ አለ ሻምበሉ በማስረገጥ። ዓላማቸው አንድ በመሆኑ የሞተው አንድ ብቻ ነው ማለት ይቻላል። ሀያም ቢሞት አንድ አለ ሻምበሉ። መቶ ቢሞት አንድ። ምን ነው አንተ ቁጥር ከመደጋገሙ ምን አለ ሲል በቁጣ ተናግሮ ጥሎኝ ሄደ። 25 ሬሳ ሟቹ አንድ፣ ታሪኩን አንቡ እያሉ እየጮሁ ልጆች አዲስ ዘመን፣ እፎይታ ለኛ፣ ማለዳ ለኛ የተባሉ ጋዜጦችን ሲሸጡ ለመሸጥ ሲሞክሩ አየው። ዜና ያውም የሐሰት ዜና ቀልጥፎ መታተሙ አስገረመኝ። ለውጥ የሚባለው ይህ መሆን አለበት አልኩ። ወደማቀው ሰፈሬ ጉዞ ሲጀምር የድሮ ጓደኛዬን አያናን አገኘሁት። አያና ብዬ በደስታ አቀፍኩት። ደህና ነህ አየኝና እንደ መገረምም እንደ መበሳጨትም ብሎ በኦሮምኛ ደህና ነኝ ግን በቋንቋ ያናግረኝ አለኝ። ኦሮምኛን ከሱ ባላነሰ የማቅ በሆንም አነጋገሩ ገርሞኝ ምን ነው አልኩት በመገረም በአማርኛ። የመቶ ዓመቱ ይበቃል አለኝ በቁጣ በኦሮምኛ። በባዕድ ቋንቋ መናገር አልሻም ጥሎኝ ሄደ። ለውጥ የተባለው የሚግባቡ ሰዎች መነጋገር እንኳ ተስኗቸው ባዕድ የሚሆኑበት ሁኔታ መከሰቱ መሆን አለበት አልኩ። የዚህን ለውጥ አባወራ ለማወቅ ጉጉት አደረብኝ። በየመንገዱ በርካታ ወታደሮችና የታጠቁ ወጣቶችን አየው። ከታጣቂዎች ዕድሜ ማነስ በስተቀር ከበፊቱ የተለወጠ አልነበረም። ሰውም እንደ በፊቱ በተከሻው ኩንታል ስጋትን የተሸከመ መስሎ ጎብጦ አቀርቅሮ የሚሄድ ነበር። ለውጥ የተባለው የበፊቱን መቀጠል ይሆን ብዬ አሰብኩ። እጁ የፊጥኝ ታስሮ በጥርሱ የብር ኖቶችን የነከሰ ሰው በወታደሮች ወደ ግድግዳ ሲገፋና የተሰበሰበው ሰው ሌባ ሌባ እያለ ሲጮህ አየሁ። ሌባ የተባለውን ሰው ከግድግዳው አስጠግተው ወታደሮች በጥይት ደረቱን ሲበሳሱት፣ ናላውን ሲፈረክሱት፣ ሲወድቅ አንጎሉ ደሞ ሲረጭ ሰው እሰይ እያለ ሲጮህ ሲስቅ አየሁ። ለውጥ የተባለው እንደ ቀድሞ ሕግና ሥርዓትን ቀብሮ የሰውን አውሬነት ሕጋዊነት አላብሶ በደም የሚያጥብ ይሆን ብዬ ተገረምኩ። የሰዎች መንደር ከአውሬው መንደር በጣም አልለይ ብሎኝ የትኛው ህልም የትኛው እውነታ እንደሆነ ጠፋኝ። ስለዞረብኝ ስለደከመኝ ወደ ዘረጤ ቡና ቤት ገባው። የዘረጤ ቡና ቤት ባለቤት አጠር ያለ ጠይም መልከ መልካም ሰው ነው። የማውቀው ቢመስለኝም ላስታውሰው አልቻልኩም። ገብቼ እንደተቀመጥኩ አሳላፊው መጣና ምን ልታዘዝ አለኝ። ቡና አልኩት። ቡና የለንም። ቡና ቤት ሆኖ ቡና የሌለው ለስላሳስ ከቀረ ስንት ጊዜው? ምን አላችሁ? የሱዳን ሻይ። ሌላስ? የኤርትራ ቢራ። የኤርትራ ቢራ የት ከርመው ነው ጌታው? ሌላስ? ኢራን ሶዳ። ኢራን ሶዳ። ኢራን ሶዳ። ውሃ አላችሁ? የማን? እንዴት የማን? የማን ክልል? የእግዜር ውሃ አልኩ በብስጭት። የእሱን ክልል አላውቀውም። ታሾፍብኛለህ? በፍጹም። የየክልሉ ውሃ አለን። የአባይ፣ የአዋሽ፣ የገናሌ ወዘተ፣ ሁሉም በየክልሉ በየጠርሙሱ ይገኛል። በደፈናው ውሃ የለም። ጣዕሙ ይለያል። የውሃ ጣዕም ምናልባት የክልሉ በልተወኝ በልተወኝ ብዬ ተነስቼ ወጣሁ። ለውሃ ጥም እንኳን ለመጠጣት የውሃውን ክልል መለየት መቻልን መጠየቁን ተማርኩ። ከቡና ቤት ወጥቼ ሩቅ ሳልሄድ ሁለት የታጠቁ ወጣት ወታደሮች ዶበል ቁም ብለው ጠመንጃ ደገኑብኝ። ቆምኩ። እሱ ነው አለ የቡና ቤቱ አሳላፊ ሲሮጥ እንደቆየ ሰው ትንፋሽ እያጠረው። የውሃን መከለል ተቃውሞ የእግዜርን ውሃ የጠየቀኝ ትክዳለህ? አለኝ አንደኛው ወታደር። ጸረ ክልል አለኝ ሌላኛው። የማደርገው ባጣ ሳኩባቸው። የትዕግስት ድርቀት ያጠቃቸው መሆኑን የነገረኝ አልነበረም። በሰደፍ መቱኝ፣ ደበደቡኝ፣ ከመሬት ዘረሩኝ። አላፊ አግዳሚው እንዳላየ ሆኖ አለፈኝ። የማቃቸው የነበሩት እነንቶኔ እንኳ አይተውኝ እንዳላዩ ሆነው አለፉኝ። የደበደቡኝ ወታደሮች ከሌሎች መሰሎቻቸው ጋር ሆነው መኪና ላይ እንደ ጆንያ ወረወሩኝ። ራሴን ከመሳቴ በፊት አንዱ ወታደር በልዎ በልዎ እያለ ሲጮህ መስማቴ ትዝ ይለኛል። ጸረ ክልል ኃይሎች በየክልሉ ተሰነጣጥቀው ይጣሉ እያለ ቀጠን ባለ ድምፅ አንዱ ጆሮዬ ላይ ሲያንቧርቅ ቀሰቀሰኝ። እንደገና በእስር ቤት ጠባብ ክፍል የሰማሁት ድምፅ በጣሪያው ከተሰቀለ ድምፅ ማስተላለፊያ መምጣቱን ሰማሁ፣ አየሁ። ጸረ ክልል ኃይሎች በየክልሉ ተሰነጣጥቀው ይጣሉ እያለ በድግግሞሽ ይናገራል። መላ ሰውነቴ መሰነጣጠቅ የደረሰበት ይመስል አመመኝ። ልገላበጥ በሞክር ወጋኝ አሰፈኝ ከብዙ ጥረት ማቃሰት መጮህና በርካታ ጸረ ክልል ኃይሎች በየክልሉ በኋላ ለመቀመጥና የሲሚንቶ ግድግዳውን ለመደገፍ ቻልኩ። ትንሽም ሳልቆይ የክፍሊቷ የእንጨት በር መቀርቀሪያ ከደጅ ተከፈተና ስድስት ወጣት ወታደሮች ገብተው ሁለቱ ያዳፉ እያንገላቱ እየጎተቱ እያስጮሁ አራቱ አጅበው ከክፍሉ ውጭ በሽንትና ደም በሰውላብና ፍርሃት በስጋትና በተላ ስጋ ሽታ በታፈነ ኮሪዶር መሬት ለመሬት ወስደው ከአንድ መብራት ካለበት ክፍል ወረወሩኝ። ከወለሉ አንስተው በክፍሉ መሃል ካለ ወንበር ላይ አንገላተው አስቀመጡኝና በገመድ ከወንበሩ ጋር ጠፈሩኝ። ለተዘጋ ያማራተን ቀኝ አይኔን በጥረት ከፈትኳትና ግራ አይኔን በተዘጋበት ተውኩት። ከፊት ለፊቴ በጠረጴዛው ላይ ጉማሬ፣ ኩጠት፣ የልብስ መተኮሻ ብረት፣ መዶሻ፣ ቅንጣሚንጤ አየሁ። በጠረጴዛው ጀርባ ባለው ወንበር ላይ ባንድ ወጥ አቀጣጠን ቁጥር አንድን የመሰለ አፍንጫው ወርዶ ከንፈሩን ሊያስ የቃጣው አይኖቹ በዘላለማዊ ስካር የቀሉ የመሰሉ ግንባሩ ወደ ታች ሊሰፋ ቃጥቶ ሳይጀመር ያቆመ ጸጉሩ ገባ ገባ ያለ ሰው ተቀምጦ አየው። አጮልቀህ አየኸኝ፣ አፍጠህ ቅዠትህ ነኝ አለኝ። ድምፁና ቅጥነቱ እንዳስመራና ሞያሌ የተራራቁ ነበሩ። ዝም አልኩ። ቅዠትህ ነኝ ያንተም የመሰሎችህም፣ ፈርተኸኝ ደራሽ ጠልተኸኝ ወራሽ። የተናገረው በስሜት ነበር። ቁና ቁና ተነፈሰ። አላውቅህ አታውቀኝ አልኩት ደከም ባለ ድምፅ። ታውቀኛለህ አለ በቁጣ። ጠረጴዛውን በመዳፉ መታና ዕቃውን ሁሉ አንቀጠቀጠው። ታውቀኛለህ እንጂ ቅዠትህ ነኝ፣ እውነታ የሆንኩ ቅዠትህ። ይጥፉ ይውደሙ ያልከኝ፣ ከመጣ አገር ያጠፋል ያልከኝ፣ ዘመነ መሐይም ያመጣል ያልከኝ፣ የደም ጎርፍን ያበዛል ያልከኝ፣ ሕይወቴን ሳይሆን ማንነቴን ያወድማል ያልከኝ እንዴት አታውቀኝ? አላውቅህም አልኩት። አላውቅህም ማለቱ የሚያጤ ሰው ስለመሰለኝ ተንጨረጨረ። ከተቀመጠበት ተነስቶ ጉጠት ይዞ መጣና የቀኝ እጄን አውራ ጣት በጉጠት ይዞ ከስሩ ሊነቅለው ጣረ። ያመኛል ብዬ በፍርሃት ፊቴን ባጨማትርም ምንም አልተሰማኝም። ተገረምኩ፣ ደስ አለኝ። በተለይም ሊጎዳኝ ፈልጎ ሲያቀተው፣ ጸጉሩ ሲቆም፣ አይኑ ሲፈጥ፣ ላጩ ሲዝረከረክ በማየቴ አሳይሃለሁ አለና ወንበሩ ተመልሶ ተቀመጠ። መጤስ የጀመረ ጸጉሩ ላይ የብርጭቆ ውሃ አፈሰሰና ጢሱን አጠፋው። ኮረንቲ እንደነዘረው ሰው ተንቀጠቀጠ። አውቀሃለሁ አልኩት። በጉጉት አየኝ። የመንደር አይጥ ነህ፣ ጠባቂ የሌለው ጎተራ መብላት የለመድክ፣ ለትንኝ አንበሳ ነኝ ባይ፣ ለድመት ፈርጣጭ ውሻ ነህ ሸረኛ፣ ዱልዱም እርሳስ ነህ የማልጽፍ፣ ባዶ ወረቀት ነህ ቀለም ያላረፈብህ፣ የፈሰሰ አይን ነህ የማታይ፣ ሬሳ ነህ ሕያው ነኝ ባይ፣ ዘረኛ ነኝ ብሎ ጮሆ አቋረጠኝ። ቆራጭ ነኝ ሰንጣቂ፣ የጅብ ጥርስ ነኝ ያገጠጠ የሾለ ገነጣጣይ፣ እባብ ነኝ ባለመርዝ ምላስ፣ ተኩላ ነኝ ቀበኛ። አውቀኸኛል አለ ተደስቶ። ርካሽ ነህ መናኛ አልኩት። አዲስ ነኝ ትላለህ ግን ሻግተሃል፣ ወጣት ነኝ ትላለህ ግን ተወልደህ ከሞትክ ዘመናት አልፈዋል። የዛሬ ነኝ ትላለህ ትላንት ተትላንት ወዲያ አይተንሃል፣ ፊትክም ብትለውጥም አውቀንሃል። የደም ክፋትህ ሁሌ ያጋልጥሃል፣ እናውቀሃለን እንጂ
አጣፊ መጻት ከተዋወቅን ለቀጥል አለኝ ቆንጨጭ ብሎ የታስከው በጸረ ክልልነት ነው ውሃ መከለሉን ተቃውመ የነፍጠኛ ሁሉ ገብነት በማንጸባረቅ የእግዚአብሔር ውሃ የሚለውን አድሃሪ ጽንሰ ሐሳብ በማራገብ ይቆሸሸ የተበጣጠቀ ወረቀት አነሳና ጸረ ቻርተር በመሆን አለ የምን ክልል የውሃ ክልል መቼ መጣ ጉድ ነው የለየልህና አለኝ በውሸት ፈገግታ የፈረሰው ስርዓት አባወራ የመካለል የመከፋፈል መብት በትግል ተከብሮ ሁሉ መከለሉን አታውቅም የቅዱስ ቻርተራችን ግኝት ነው የቀድሞ ስርዓት ያንድነት እንጂ የመከፋፈል መብት የለም ብሎ ህዝቡን ያስለቀስ ነበር እድሜ ለኛ የመከፋፈል መብት አለ ገደብ ተከብሯል ሁሉም በየክልሉ ሆኗል ታዲያ አንተ ከክልልህ ውጭ ምን ትሰራለህ? ነፍጠኛ የከፈፈል አንድነትን ተጻራሪ ሲል ጮኸ። በጸጉርህ ላይ ያፈሰስከው ውሃ የክልልህ ነው? የኤርትራ ነው የተከዜ የትብብራችን ተጨባጭ አብነት አለኝ በኩራት ድምፅ። ከብቱም በየክልሉ ገብቷል እንዴታ ፈረሱም በቅሎም ሁሉም ጤፉም ዳጉሳውም ባቄላ ገብሱም ሁሉም ክልልህ ምን ይበላል ተገንጣይ ወገንህስ ነፍጠኛ ትምክተኛ ጸረ ክልል የኩርፊያ ፖለቲካ አራጋቢ ሲል ጮኸብኝ አልገባኝም አልኩት ሁሉ ይከለል ከተባለ ውሃው ሳይቀር ከተከለለ ከተለየም ጤፍ የሌለው ውሃ የሌለው ይገዛል ወይስ ያጓጉዛል? በደሙ ለስልጣን የበቃው ያጓጉዛል ሲል እቅጩ ነገረኝ። የእግዚአብሔር ውሃ ያልከው ምንድነው? ማንም ፍጡር የሚጠጣውን ውሃ አለ ክልል ሄደ በዘፈቀደ ልጠጣ ውሃ አይደል? ውሃም ባለቤት አለው። ባለቤት ካለው ምን ነው አባይ ሌላውን ሲያለማ አይሆንም አትሉ? የሸዋ ተንኮል ከወዳጅ አገሮች ለማጣላት ከክልል ክልል የሚፈሰው ወንዝ ሲቀጣል ጉዳዩ እየተጠና ነው። ሰው ማካለሉስ እንዴት ይቻላል? በየብሔረሰቡ ቅይጡስ በአመዛኙ ይወሰናል። ደሙ ተመርምሮ እንዴታ የፕሮፌሰር ለዚህ ነገር ታወሰኝና አሳኩ። ለለዚህም አልሆነለት አልኩት። ከተቀመጠበት ከመቅጽበት ብድግ ብሎ በተጠንቀቅ ቆመ። ከክብር ሊቀመንበሩ ተተዋወቃላችሁ ሲል በፍርሃት ጠየቀ።